በዓለማችን በተለያዩ አገራት የሚገኙ የክርስትና እምነት ተከታዮች የፋሲካን በዓል ካከበሩ ጥቂት ሳምንታት ቢያስቆጥሩም የኦርቶዶክስ እምነት ተከታዮችና ኢትዮጵያውያን ክርስቲያኖች ግን የትንሳኤውን በዓል የሚያከብሩት ዛሬ ነው። እለቱ ኢየሱስ ክርስቶስ ሞትን ድል ነስቶ ከመቃብር የተነሳበት ቀን የሚታሰብበት በዓል ሲሆን በክርስትና እምነት ተከታዮች ዘንድ ታላቅ በዓል ተደርጎ እንደሚቆጠር የሃይማኖት አባቶች ያስረዳሉ። የበዓሉ አከባበር የሚጀምረውም ከፋሲካ አንድ ሳምንት ቀደም ብሎ ዘንባባ በማሰር ከሚከበረው የሆሳዕና እሁድ ሲሆን ይህ ሳምንት በምን መልኩ እንዳለፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አባ ኤርሚያስ ያስረዱናል።
ይህን ሰሙነ ሕማማት በተለይ ጌታችን ኢየሱስ ክርስቶስ ከሆሳዕና ጀምሮ እስከ ዕለተ ዓርብ ድረስ ያስተማራቸው ትምህርቶቹ፣ በእሱ ሕይወት ላይ የደረሱት የመከራ አይነቶች የሚነገሩበት የሚብራሩበት ወቅት ነው ሰሙነ ሕማማት። በጥቅሉ ክርስቲያኖች ክርስቶስ እኛን ለማዳን የከፈለውን ዋጋ፣ እኛን ለማዳን የተጓዘውን ጉዞ የሚያውቁበት ወቅት ነው። ይሄ በበለጠ የሚረግበት የክርስቶስን መከራ ስናይ፣ የመከራውን ብዛት ስናይ የሰውን ክቡርነት ነው የምንረዳው። ሰውን ከሞት ለማዳን ምን ያህል ጉዞ እንደተጓዘ፣ ይህን ያህል ዋጋ የተከፈለለት ሰው ምን ያህል ክቡር ፍጡር እንደሆነ የሚያውቁበት የሚረዱበት ሳምንት ማለት ነው እና በዚህ መልኩ ጥሩ ጊዜ አሳልፈናል እስካሁኑ ድረስ።
ከፋሲካ ቀደም ብሎ በኦርቶዶክስ እምነት ተከታዮች ዘንድ ለ55 ቀናት፣ በካቶሊክ ቤተክርስቲያን ደግሞ ለ40 ቀናት የሚጾመው የሁዳዴ ጾም ማገባደጃ የሆነው የሕማማት ሳምንት በካቶሊክ ቤተክርስቲያንም እንዴት እንዳለፈ የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት ጠቅላይ ጸሐፊ አቡነ ሉቃስ ገልጸውልናል።
የሁዳዴ ጾም እንግዲህ በስርዓተ አምልኳችን እንደ ካቶሊካዊት ቤተክርስቲያን አስተምሮ በጾም በጸሎት ንስሐ በመግባትና ምጽዋት በመስጠት ቤተክርስቲያናችን የምታስተምረውን መሰረታዊ የሆነ የጽድቅ ስራ፣ የፍቅር ስራ፣ የእውነት ስራ የበለጠ ወደ እግዚአብሔር እንድንቀርብ የሚያደርጉን በቤተክርስቲያን የተዘጋጁ ጸሎቶችን እያደረግን ምዕመናኑን በተነቃቃ መንፈስ የበለጠ ወደ እግዚአብሔር እየቀረበ የጾሙ ጊዜ በታላቅ የጾምና የመንፈሳዊነት ወደ እግዚአብሔር የመቀረብ የይቅርታ የምሕረት መንፈስ እንዳለፈ ነው ያየ ነው። ጾሙ እንግዲህ እንደምንመኘው ወደ እግዚአብሔር ያቀረበን የጽድቅ መንገድ ያሳየን እውነትና ፍትህን እንድናደርግና ሰላምን ከእግዚአብሔር ጋር ከወንድሞቻችን ጋር እንድናወርድ ያየንበት ያስተማረን ከሌሎችም የእምነት ሰዎች ጋር በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎችም የክርስትና የወንጌል አማኞች በዚሁም ከእስልምናውም ጋራ በአንድ የጸሎትና የምህለላ በአንድ የጾም መንፈስ አብረን የጸለይ ነው መሆኑ አብረን የጾም ነው መሆኑ ምናልባትም እግዚአብሔር መንገድ አለው የሚያስተምረን ነገር አለ ወደ አንድነት፣ ወደ ህብረት፣ ወደ መስማማት፣ ወደ መግባባት ሊያደርሰን ይሆናል ብለን በዛ መንፈስ ነው ዘንድሮ ሁዳዴ ጾም ስንጾም የቆየ ነው።
በኢትዮጵያ ወንጌላዊት ቤተ ክርስቲያንም የሕማማት ሰሞን በሃይማኖታዊ ስነ ስርዓቶች ይታሰባል። ፓስተር ጻዲቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ናቸው።
ካለፈው እሁድ ጀምሮ ሆሳዕና ነው። ይሄ አንዱ ሳምንት ሕማማት ይባላል። እሁድ ደግሞ ትንሳኤ ነው። በእነዚህ ጊዜያት አንደኛ እንደ ወንጌላውያን በአብዛኛው ጊዜ በእነዚህ ቀናት ውስጥ ከዚህ ጋር ይዘት ያላቸው መንፈሳዊ ትምህርቶች ከወንጌላት ውስጥ የሚሰጡ ይሆናሉ። በአንዳንድ ቤተ እምነቶች ውስጥ ደግሞ አርብ አዳር ጸሎት ይኖራል፣ እግር መታጠብ ይኖራል። እግዚአብሔር እኛ ከእርሱ ጋር በክርስቶስ በኩል እንድንታረቅ ክርስቶስም ደግሞ እኛ የእርሱ ጠላቶች ሆነን ሳለን ስለወደደን በፍቅሩ ምክንያት እኛን ለማዳን ወደዚህ ሲመጣ እኛ እንደ ክርስትና እምነት ክርስቶስ የእኛን እርግማን ተሸክሞ የእኛን ቅጣት ተሸክሞ እኛ ከዘላለም ሞት እንድንተርፍ እነሆ የዓለምን ኃጢአት የሚያስወግድ በግ ብሎ ዮሐንስ እንዳለው እሱ ጻድቅ ሆኖ ሳለ ስለ እኛ ማለደ፣ ስለ እኛ ያን ሁሉ ተቀበለ፣
የክርስቶስን ግብረ ህማማት ለምእመኖቿ ስታስተምር የቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለትንሳኤ እሁድ አጥቢያ ለጸሎት ተሰብስቦ ስትል የደወል ድምጽ ታሰማለች። በቤተክርስቲያን የሚሰበሰቡት ምእመናንም በካህናቱ መሪነት ጸሎት ያደርሳሉ። ምንባቡና ጸሎቱ ካበቃ በኋላም ትንሳኤውን የሚያበስር ትምህርት ይሰጣል፣ ይዘመራል። ይህ ሥርዓት ለእምነቱ ተከታዮች ምን ትርጉም እንዳለው ብፁዕ አባ ኤርሚያስን ጠይቀናቸዋል።
ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን በደል ሳይኖርበት እንደ በደለኛ ተቆጥሮ ተሰቅሎ ተቸንክሮ ሥጋው ተቆርሶ ደሙ ፈሶ በለበሰው ሥጋ ሞትን ሞቶ ተቀብሮ በሦስተኛው ቀን እሁድ የተነሳበት ቀን ነው። ትንሣኤ ስንል በአንድ በኩል እንዲህ ማለታችን ነው። በሌላ በኩል ግን የክርስቶስ መነሳት የሁላችን ሁሉ ትንሣኤ የተረጋገጠበት ነው እና ትንሣኤ ስንል የክርስቶስን መነሳት ብቻ አይደለም የሚያመለክተው፣ በክርስቶስ ትንሣኤ የእኛም ትንሣኤ መኖሩን ያረጋገጥንበት ነፃነት የታወጀበት ቀን መሆኑን በደስታ ሆነን የምናከብርበት የምናመሰግንበት ቀን ነው።
ትንሣኤ የአንድ ቀን በዓል አይደለም የሚሉት የካቶሊክ ሊቀ ጳጳስ አቡነ ሉቃስም ትንሣኤ ዳግም ጸጋ ያገኘንበት እንደመሆኑ ጸጋውን መልሰን እንዳናጣው በትንሣኤ የምንኖርበትም ነው ይላሉ።
ትንሣኤን ስናከብር በታደሰ ልብ፣ ንስሐ በገባ ልብ፣ አስቀድሰን ቆርበን የእግዚአብሔር ቃል አዳምጠን ቤተ ክርስቲያን የምታስተምረውን እውነት ይዘን በህይወታችን መኖር የምንችልበት እንዳዲስ እንደተነሳ ሰው እንድንኖር ነው። ስለዚህ ማህበራዊ ህይወታችንም በዚያው መንፈስ የተቃኘ እንዲሆን ነው ቤተ ክርስቲያናችን መመናኖቿ የምታስተምረው። ከትንሣኤም በኋላ ያለው ህይወታችን ትንሣኤን የሚያከብር የትንሣኤን ጌታ የሚያከብር የእሱ ጸጋ በህይወታችን እንዲኖር የእርቅ ህይወት፣ የፍቅር ህይወት፣ የአንድነት ህይወት፣ የመስማማትና የመታረቅ ይቅር ማለት ህይወት እንድንኖር ነው ቤተክርስቲያናችን የምታስተምረው።
በወንጌላውያን ቤተክርስቲያናትም ምእመናን የትንሣኤውን ብርሃን እንዲያዩ በዕለት ተዕለት ኑሯቸው የብርሃኑ ተካፋይ እንዲሆኑ እንደሚያስተምሩ ፓስተር ጻዲቁ ያስረዳሉ።
በክርስትና እምነት ውስጥ ትንሣኤ ትልቅ ቦታ አለው። የተሸነፈው ክፋት፣ ተንኮል፣ ቅናት፣ ምቀኝነት፣ ቂምና በቀል እነዚህ በሙሉ ተሸንፈው ትህትና፣ ፍቅር፣ ምህረት፣ ይቅርታ የሚሉት ነገሮች ያሸንፉበት ነው። ምክንያቱም የሚያደርጉትን አያውቁም እና ይቀበላቸው ብሎም ስለዛ ያን ክፉ ስራ ስለሚሰሩትም ሰዎች ክርስቶስ ጸልዋል።
ከፋሲካ በዓል ዋዜማ ጀምሮ የክርስትና እምነት ተከታዮች ወደ ቤተ ክርስቲያን በመሄድ በመጸለይ በመስገድና ሃይማኖታዊ ትምህርቶችን በመስማት ያከብራሉ። በተለይ ደግሞ በአሁኑ ወቅት ኢትዮጵያ ውስጥ በርካታ ችግሮች የሚስተዋሉበት ጊዜ ነውና በሁሉም ቤተ ክርስቲያናት ለሰላምና ለእርቅ ምህላ እንደሚደረግ የሃይማኖት አባቶቹ ያስረዳሉ። ኢትዮጵያ ውስጥ በጣም ብዙ የታሰሩ፣ የተፈናቀሉ፣ ሜዳ ላይ የወደቁና በርሃብ የሚሰቃዩ ሰዎች አሉ የሚሉት ብፁዕ አባ ኤርሚያስ ህዝበ ክርስቲያኑ ይህንን በዓል የተቸገሩትን ሰዎች በመርዳትና በማገዝ እንዲያሳልፉ ጠይቀዋል።
ይህን በዓል ስናከብር የተጠሙትን፣ የተራቡትን፣ የታረዙትን በማሰብ ካለን በማካፈል ቆርሰን በማጉረስ ቀደም በማግበር ቀደም በማጠጣት ሊሆን ይገባል። በዙሪያችን በጣም ብዙዎቹ ሰው ናፍቋቸው፣ እንጀራ ርቧቸው፣ ምግብ ርቧቸው ነው ያሉ እና በየትኛውም የዓለም ክፍል በሀገር ውስጥም ያለን ኢትዮጵያውያን ኦርቶዶክሳውያን ምዕመናን ምዕመናት ከጎኔ ማን አለ ማን አለው ሰው የናፈቀው የተራበ የተጣማ ማን አለ ብን፣ በየጎረቤታችን በየሰፈራችን ብዙ ሀብተኞች አሉ። በዚህ መልኩ ሁላችንም ኢትዮጵያውያን ኦርቶዶክሳውያን ምዕመናን ምዕመናት ይህን በዓል ልናሳልፈው ልናከብረው ይገባል።
ጥላቻና መለያየት የመጨረሻው እድላችን አይደለም፣ ትልቁ ተስፋችን ትንሣኤ ነው የሚሉት የአቡነ ሉቃስ ምክርም ተመሳሳይ ነው።
ለዓርብ ስቅለት ስቀለው ስቀለው እንዳሉ የክርስቶስ ተቃራኒዎች ሆነን ይገደል ይገደል ብለን ለመግደል የምናውጃቸውን አዋጆችን አስቀርተን በፍቅር በአብሮነት እንደሚያምኑ ሰዎች እንደ ትንሣኤ እንዳከበሩና እንደሚያከብሩ ሰዎች ወደ እግዚአብሔር ጸጋ እንደገና ለመምጣት እድል በተሰጣቸው ሰዎች እነዚህ ጨለማ ስራዎችን፣ የክፋት ስራዎችን፣ ጦርነትን፣ አለመግባባትን፣ መጣላትን፣ በዘር በሐረግ በጎሳ በእምነት መከፋፈልን የእኛ መገለጫ እንዳልሆነ ተረድተን ወደ ማንነታችን እግዚአብሔር ወደ ሰጠን የጥልቅ ማንነት ተመልሰን በእርቅና በምህረት አልፈን ይህንን የእውነት መንገድ እንድንጀምር የትንሣኤ ልጆች ነንና የትንሣኤ ጸጋ በሀገራችን እንዲሰፋ፣ ብርሃን እንዲሰፋ፣ ፍቅር አንድነት እንዲሰፋ እያንዳንዱ የተጠመቀ ክርስቲያን እያንዳንዱ የትንሣኤ ጸጋ ያገኘ ክርስቲያን ትልቅ ኃላፊነት አለበት።
ፓስተር ጻድቁም ተመሳሳይ መልእክት ያስተላልፋሉ።
የትንሣኤ የደስታ ቀን ነው። ዝማሬ በአምልኮ በደስታ ነው የምናከብረው። ግን እንደኛ ደግሞ በኑሮ ምክንያት በተለያየ ምክንያት ደግሞ ያን ደስታ ሊቋደሱ የማይችሉ ሰዎች ካሉ ደስታው ሙሉ የሚሆነው ከእነሱም ጋር ያለንን በመካፈል ሊሆን ይገባዋል። ስለዚህ ወደ ቀኝም ወደ ግራም አይተን ብዙ አይነት ችግር ያለባቸው ሰዎች አሉ። ስለዚህ የክርስቶስን ምሳሌነት በመከተል ለሌሎች ሰዎች ተገቢውን ድጋፍና እንክብካቤ ሀዘኔታን በማሳየት በችግራቸው አብሯቸው በመሆን በደስታ ትንሣኤውን እንድናከብር ነው።
ሌሊቱን በየአብያተ ክርስቲያናቱ በጸሎት ያሳለፉ የክርስትና እምነት ተከታዮች ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ ከተበሰረ በኋላ ወደ የቤታቸው ይመለሳሉ። በጾምና በጸሎት ያሳለፉም እንደየአካባቢው ልማድና ባህል ከዘመድ አዝማድ ጋር ተሰብስበው ይፈስካሉ። እንኳን ለብርሃነ ትንሣኤው አደረሳችሁ እየተባባሉም በዓሉን በደስታ ያሳልፋሉ። እኔም ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩ በሃይማኖት አባቶች የበዓል መልእክት ዝግጅቴን አጠናቅቃለሁ።
ይሁዳ የተከተለውን ክፉ መንገድ ከመከተል ተመልሰን እኛ ክርስቶስ የመረጠውን የትህትና፣ የፍቅር፣ ይቅርታ፣ የምሕረት መንገድ እንከተል። በዚህ አጋጣሚ ለሁሉም ለሚሰማኝ ሁሉ ጥሪውን አቀርባለሁ።
እንደ ክርስቲያኖች መኖር እንጀምር። የጌታ ልጅ በመስቀል እንደሞተልን፣ ደም እንደፈሰሰልን፣ ዋጋ እንደተከፈልን፣ በዋጋ የተገዛንና ሰላም ያገኘን መሆናችን ተረድተን የትንሣኤ ልጆች ሆነን መኖር ከቻልን እያንዳንዳችን ለፍቅር እንገዛለን፣ ለሰላም እንገዛለን፣ የሰላም መሳሪያዎች እንሆን ብለን ነው እንግዲህ የትንሣኤ ብርሃን እንዲበራልን መልዕክት የማስተላልፈው። ከሁሉም በላይ ደግሞ ለሁላችንም የተባረከ የተቀደሰ ትንሣኤ በዓል እንዲሆን እመኛለሁ።
የትኛውም የዓለም ክፍል ላሉ ወገኖቻችን እንኳን አደረሳችሁ አደረሰን እላለሁኝ። መልዕክቴ መረዳዳቱ፣ መደማመጡ፣ መመካከሩ ትልቅ መፍትሄ ከመከራ የምንወጣበትም ነው እና በዚህ መልኩ በመተሳሰብ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን በዓለ ትንሣኤ እንድናስብ እንድናከብር የሁላችንም ትጋት ሊኖር ይገባል ብዬ ምኞቴን ሀሳቤን እገልጻለሁኝ።